ላውዲቱር ኢየሱስ ክርስቶስ። ኢየሱስ ክርስቶስ ይባረክ። ይህ የቫቲካን ሬዲዮ ነው። የቫቲካን ሬዲዮ ዘወትር ማታ በየዕለቱ በኢትዮጵያ የሰዓት አቆጣጠር ከምሽቱ 12 ሰዓት ተኩል እስከ 1 ሰዓት በ11615 ኪሎ ሄርትስ ወይም በ25.8 ሜትር ባንድና በ13765 ኪሎ ሄርትስ ወይም በ21.79 ሜትር ባንድ የሚያስተላልፈውን ስርጭት አሁን ጀመረ። በኢንተርኔት ድረገጻችን www.radiovaticana.va የሚለውን በመክፈት በቋንቋዎች ዝርዝር ውስጥ አማርኛን በመምረጥ ዕለታዊ ዝግጅቶቻችንን መከታተል የምትችሉ ሲሆን በፌስቡክ አድራሻችንም ቫቲካን ሬዲዮ የአማርኛ ክፍል በሚለው ገጻችን ላይክ የሚለውን ምልክት በመጫን ወቅታዊ የሆኑ መረጃዎችን ማግኘት የምትችሉ መሆኑን እንገልጻለን።
ክቡራንና ክቡራት አድማጮቻችን፣ በቅድሚያ እንደተለመደው የከበረ ሰላምታችንን እናቀርብላችኋለን። ይህ በመከታተል ለምትገኙት ከሬዲዮ ቫቲካን የአማርኛው የስርጭት ክፍል የሚቀርብላችሁን የማክሰኞ የግንቦት 21 2010 ዓ.ም ዕለታዊ ስርጭታችንን ነው። ርዕሰ ሊቃነ ጳጳሳት ፍራንቺስኮ አት ፖንቲፊክስ በተሰኘው የትዊተር ገጻቸው ላይ በዛሬው ዕለት ባሰፈሩት መልእክት እንደገለጹት ቅዱስ ቁርባን መልካም ፍሬን እንድናፈራና እውነተኛ የሆነ ክርስቲያናዊ ሕይወት እንድንኖር ብርታትን ይሰጠናል ማለታቸው ተገልጿል። በዛሬው ዕለት ስርጭታችን ወደ እናንተ አድማጮቻችን ሁለት ዋና ዋና ዝግጅቶችን እናቀርብላችኋለን። በቅርቡ ኔሎ ስካቮ እና ሮቤርቶ በሬታ በተባሉ ሁለት የጣሊያን ጋዜጠኞች የተጻፈ አንድ መጽሐፍ ለህትመት መብቃቱ ይታወሳል። ስለ ርዕሰ ሊቃነ ጳጳሳት ፍራንቼስኮ የተጻፉ ሐሰተኛ ዜናዎች በሚል አርዕስት ለህትመት መቅረቡ የተገለጸ ሲሆን የዚህ መጽሐፍ ደራሲ ከሆኑት ውስጥ አንዱ ከሆነው ከጋዜጠኛ ኔሎ ስካቮ ጋር ሬዲዮ ቫቲካን ቆይታ አድርጓል። ይህንን በተመለከተ ያጠናቀርነውን ዜና በቅድሚያ እናስደምጣችኋለን። በመጨረሻም የካቶሊክ ቤተ ክርስቲያን ማኅበራዊ አስተምሮ በሚል አርዕስት በአባ መብራቱ ኃይለ ጊዮርጊስ የተዘጋጀው ዘወትር ማክሰኞ በዚህ ሰዓት የምናቀርብላችሁን ሳምንታዊ አስተምሮ እናስደምጣችኋለን። አብራችሁን በመሆን ዝግጅቶቻችንን በሙሉ እንድትከታተሉ ከወዲሁ እንጋብዛለን። የዛሬውን ዝግጅታችንን ዋና ዋና ዜናዎችን በማስቀደም እንጀምራለን። በአሁኑ ወቅት በዓለማችን መረጃን ለተጠቃሚዎች የሚያደርሱ በርካታ የመገናኛ ብዙሃን አውታሮች እንዳሉ ይታወቃል። ልማዳዊ ከሚባሉ የመረጃ መስጫ ተቋማት መካከል ለምሳሌም ከሬዲዮና ቴሌቪዥን ባሻገር በአሁኑ ወቅት መረጃን በትኩሱ ለተጠቃሚው የሚያደርሱ በእጅ ስልኮቻችን ላይ በምንጭናቸው የተለያዩ አፕሊኬሽኖች አማካይነት መረጃን በትኩሱ ማግኘት እንደሚቻል ይታወቃል። በዚህም ረገድ መረጃ ቀደም ሲል ባሉ ጊዜያት እንደለመድነው በአንድ የጋዜጠኝነት ሙያ ባለው ሰው አማካይነት ብቻ የሚጠናቀር ዘገባ ብቻ ሳይሆን በእንግሊዘኛ ቋንቋ citizen journalism ወይም ደግሞ በአማርኛው ዜጎች ከያሉበት ቦታ ሆነው የሚያገኙአቸውን ትኩስ መረጃዎችን የእጅ ስልካቸውን ብቻ በመጠቀም ተንቀሳቃሽ ምስሎችን ባካተተ መልኩ መረጃን ለተጠቃሚ በቀላሉ የሚያደርሱበት ጊዜ ላይ መድረሳችን በሚገባ ይታወቃል። መረጃዎች ጠቃሚ የሆነ ይዞታ እንዳላቸው እሙን ቢሆንም ነገር ግን አንዳንድ ጊዜ መልካቸውን በመቀየር ከጥላቻ ይሁን ከግንዛቤ እጥረት የተነሳ እነዚህን ዘመናዊ የማህበራዊ የመገናኛ አውታሮችን በመጠቀም በእንግሊዘኛው ቋንቋ ፌክ ኒውስ በአማርኛው የሐሰት ዜናዎች በከፍተኛ ሁኔታ እየተሰራጩ የግለሰብን የሀገርን የድርጅትን ስምና ገጽታ በማጉደፍ ላይ እንደሚገኙ ይህም ተግባር በተለያዩ ሀገራት ውስጥ በሚገኙ ጉዳዩ በቀጥታም ሆነ በተዘዋዋሪ በሚመለከታቸው ባለድርሻ አካላት ከፍተኛ ክትትል እየተደረገበት እርምት እየተወሰደበት የሚገኝ የአደባባይ ምስጢር ነው። ይህንን የሐሰት ዜናን በተመለከተ ርዕሰ ሊቃነ ጳጳሳት ፍራንቼስኮ በግንቦት 5 2010 ዓ.ም በተከበረው 52ኛው ዓለም አቀፍ የማህበራዊ የመገናኛ ብዙሃን ቀን አስመልክተው ከሬዲዮ ቫቲካን ጋዜጠኛ አሌሳንድሮ ጂዞቲ ጋር ባደረጉት ቆይታ እንደገለጹት የሰላም መንፈስን ማስፋፋት የሚችሉ ጋዜጠኞች ይበዙ ዘንድ በማበረታታት ጋዜጠኞች ራሳቸው ሰው በመሆናቸው ተነሳ የጋዜጠኞች አገልግሎት ለሰው ልጆች መልካምነትና ለሰላም መረጋጋት መሆን እንደሚገባው ገልጸው በአሁኑ ወቅት በተለያዩ የዓለማችን ክፍሎች ውስጥ የሚኖሩ የማህበረሰብ ክፍሎች ከጋዜጠኞች ሙያ ጋር በተያያዘ መልኩ ከፍተኛ የሆነ ተግዳሮት እየገጠማቸው እንደሆነ መግለጻቸውን መዘገባችን ይታወሳል። ከዚህ ቀደም ይህ 52ኛው ዓለም አቀፍ የማህበራዊ የመገናኛ ብዙሃን ቀን በፈረንሳይ ሀገር በሚገኘው ሉርድ በሚባልበት የመቤታችን ቅድስት ድንግል ማርያም ጸበል በሚገኝበት የጸሎት ስፍራ የቅድስት መንበር ዋና ጸሐፊ ካርዲናል ፔትሮ ፓሮሊን በተገኙበት ተከብሮ ማለፉን መዘገባችን የሚታወስ ሲሆን በወቅቱ ርዕሰ ሊቃነ ጳጳሳት ፍራንቼስኮ በቅድስት መንበር ዋና ጸሐፊ በሆኑት በካርዲናል ፔትሮ ፓሮሊን አማካይነት በጥር 16 2010 ዓ.ም ባስተላለፉት የጽሑፍ መልእክት እንደገለጹት እውነት ነጻ ያወጣቸዋል። የዮሐንስ ወንጌል ምዕራፍ 8 ቁጥር 32 ላይ እንደተጠቀሰው የውሸት ዜናና ጋዜጠኛ ለሰላም በሚል አርዕስት ጠንካራና ሰፊ የሆነ መልእክት ለዓለም ማስተላለፋቸውን መዘገባችን ይታወሳል። ቅዱስነታቸው በወቅቱ ባስተላለፉት መልእክት እንደገለጹት መረጃ በብዙ መልኩ በጣም ጠቃሚ የሆነ ነገር ቢሆንም ቅሉ ነገር ግን በዚያው ልክ በተለያዩ ምክንያቶች የተነሳ በአሁኑ ወቅት በከፍተኛ ደረጃ የሐሰት ዜናዎች እየተሰራጩ በመሆናቸው የተነሳ የመረጃ ተጠቃሚ የሆነው የማህበረሰብ ክፍል የመረጃ ምንጭ ለይቶ በማወቅ እውነትና ሐሰት የሆነውን ዜና በመለየት ሂደት ውስጥ ተገቢውን ጥንቃቄ እንዲያደርግ ጥሪ ማቅረባቸውን መዘገባችን ይታወሳል። በቅርቡ ጋዜጠኛ ኔሎስ ካቮ እና ሮቤርቶ ቤሬቶ በተባሉ ሁለት የጣሊያን ጋዜጠኞች የተጻፈ አንድ መጽሐፍ ለህትመት መብቃቱን ቀደም ሲል መዘገባችን ይታወሳል። እነዚህ ሁለት ጣሊያናውያን ጋዜጠኞች ርዕሰ ሊቃነ ጳጳሳት ፍራንቼስኮ በአምስት ዓመታት የጵጵስና ዘመናቸው ስለ እርሳቸው የተዘገቡትን የሐሰት ዜናዎችን ሰብስበው እነዚህ ዜናዎች ሐሰት የሆኑ ዜናዎች መሆናቸውን ባሳተሙት መጽሐፍ ላይ በመረጃ አስደግፈው ማቅረባቸው የሚታወስ ሲሆን በዚህም መሠረት ርዕሰ ሊቃነ ጳጳሳት ፍራንቼስኮን በተመለከተ በተለያዩ የመገናኛ ብዙሃን ይፋ የሆኑ የሐሰት ዜናዎችን ማጋለጣቸውን ለመረዳት ተችሏል። ይህ መጽሐፍ በእንግሊዘኛ ቋንቋ The False News on Pope Francis በአማርኛው ስለ ርዕሰ ሊቃነ ጳጳሳት ፍራንቼስኮ የተጻፉ የሐሰት ዜናዎች በሚል አርዕስት ለህትመት መቅረቡ የተገለጸ ሲሆን የዚህ መጽሐፍ ደራሲ ከሆኑት ውስጥ አንዱ ጋዜጠኛ ኔሎስ ካቮ ከሬዲዮ ቫቲካን ጋር ባደረጉት ቆይታ እንደገለጹት የሐሰ ዜናዎችን በተመለከተ በርካታ መጽሐፍት ለንባብ መብቃታቸውን ገልጸው ከነዚህ ለንባብ ከበቁት መጽሐፍት ውስጥ አብዛኞቹ የሐሰ ዜናዎችን የሐሰት ዜናዎችን እንዴት ለይተን ማወቅ እንደምንችል የሚረዱ ማብራሪያዎች የተካተቱባቸው መሆናቸውን ገልጸው እነዚህ የሐሰ ዜናዎች ከተለያዩ ድረገጾች ላይ ማስወገድ የሚቻልበትን የመፍትሄ አቅጣጫ የሚያመላክቱ ብዙ መጽሐፍቶች ለንባብ መብቃታቸውን ጨምረው ገልጸዋል። እስከ ዛሬ ድረስ በርዕሰ ሊቃነ ጳጳሳት ፍራንቺስኮ ላይ የሚቃጡ የሐሰት ዜናዎችን በመቃወም የተጻፈ አንድም መጽሐፍ እንደሌለ የገለጹት ጋዜጠኛ ኔሎስ ካቮ በዚህም ምክንያት በአሁኑ ወቅት በዓለማችን ውስጥ ርዕሰ ሊቃነ ጳጳሳት ፍራንቺስኮን አስመልክቶ በከፍተኛ ሁኔታ እየተሰራጨ የሚገኘውን የሐሰት ዜና መቋቋም እንዳልተቻለ ጨምረው ገልጸዋል። በእርግጥ የሐሰት ዜናዎችን የማሰራጨት ጉዳይ የተለመደና አዲስ የሆነ ነገር ባይሆንም ነገር ግን አሁን ከዚህ ቀደም ታይቶ በማይታወቅ መልኩ በዓለም ደረጃ የመወያያ አርዕስት እየሆነ የመጣ ጉዳይ እንደሆነ ገልጸው ይህም የሆነበት ምክንያት በአሁኑ ጊዜ ያለውን ዘመን አመጣሽ የሆኑ ቴክኖሎጂዎች እየተስፋፉ በመምጣታቸው እንደሆነም ጨምረው ገልጸዋል። ስለ ርዕሰ ሊቃነ ጳጳሳት ፍራንቺስኮ የተጻፉ የሐሰት ዜናዎች የሚለውን መጽሐፍ ከጻፉት ጋዜጠኞች መካከል አንዱ የሆኑት ጋዜጠኛ ኒሎ ስካቮ ለሬዲዮ ቫቲካን ይህንን መጽሐፍ ለመጻፍ የተነሳሱበትን ምክንያት አስመልክተው እንደገለጹት ከዓመታት በፊት የርዕሰ ሊቃነ ጳጳሳት ፍራንቺስኮ ጠላቶች በሚል አርዕስት በታተመው መጽሐፍ ውስጥ የርዕሰ ሊቃነ ጳጳሳት ፍራንቺስኮ ተግዳሮቶችና እንቅፋቶች በሚል ጭብጥ ዙሪያ ላይ ለንባብ የበቃው መጽሐፍ እንደሆነ ገልጸዋል። አሁን እኛ ለንባብ ባበቃነው መጽሐፍ ውስጥ ርዕሰ ሊቃነ ጳጳሳት ፍራንቺስኮን በተመለከተ እየተሰራጩ የሚገኙት የሐሰት ዜናዎች ላይ ትኩረቱን ያደረገ መጽሐፍ ለንባብ ማብቃታቸውን የገለጹት ጋዜጠኛ ኔሎስ ካቮ በተለይም ደግሞ ይህ ስለ ርዕሰ ሊቃነ ጳጳሳት ፍራንቺስኮ የተጻፉ የሐሰት ዜናዎች በሚል አርዕስት በቅርቡ በይፋ ለንባብ የቀረበው መጽሐፍ በተለያዩ የማኅበራዊ የመገናኛ ብዙሃን አውታሮች ውስጥ የተሰራጩ ስለ ርዕሰ ሊቃነ ጳጳሳት ፍራንቺስኮ የተጻፉ የሐሰት ዜናዎችን ሐሰት መሆናቸውን በተጨባጭ መረጃ በተደገፈ ሁኔታ ሐቁን ለእውነት ፈላጊ ማኅበረሰብ ሐቁን ይፋ ለማድረግ አስበው ያደረጉት እንደሆነ ጨምረው ገልጸዋል። በአሁኑ ወቅት በተለያዩ የማኅበራዊ መገናኛ ብዙሃን አውታሮች ውስጥ ርዕሰ ሊቃነ ጳጳሳት ፍራንቺስኮን የተመለከተ በጣም በርካታ የሐሰት ዜናዎች እንደሚገኙ የጠቀሱት ጋዜጠኛ ኔሎስ ካቮ ነገር ግን እርሳቸውና የዚህ መጽሐፍ ተባባሪ ጸሐፊ የሆኑት ጋዜጠኛ ሮቤርቶ ባርቶ ባሳተሙት መጽሐፍ ውስጥ 80 ያህል ርዕሰ ሊቃነ ጳጳሳት ፍራንቺስኮን የተመለከቱ ቀንደኛ የሐሰት ዜናዎች የተካተቱበት መሆናቸውን ገልጸው ማንም ሰው ርዕሰ ሊቃነ ጳጳሳት ፍራንቺስኮን በተመለከተ በተለያዩ የማኅበራዊ የመገናኛ ዘዴዎች አማካይነት የተሰራጩትን የሐሰት ዜናዎችን ለማጋለጥ ከፈለገ ይህን መጽሐፍ መመልከትና እውነታውን ማረጋገጥ እንደሚችል ጨምረው ገልጸዋል። አድማጮቻችን ይህ በመከታተል ለምትገኙት ከሬዲዮ ቫቲካን የአማርኛው የስርጭት ክፍል የሚቀርብላችሁን የማክሰኞ የግንቦት 21 2010 ዓ.ም ዕለታዊ ስርጭታችንን ነው። ክቡራንና ክቡራት አድማጮቻችን ይህ የካቶሊክ ማኅበራዊ አስተምሮ በሚል አርዕስት ዘወትር ማክሰኞ በዚህ ሰዓት የምናቀርብላችሁ ሳምንታዊ ዝግጅት አሁን ጀመረ። በዚሁ የካቶሊክ ቤተክርስቲያን ማህበራዊ አስተምሮ በተሰኘው ዝግጅታችን ለካቶሊክ ቤተክርስቲያን ማህበራዊ አስተምሮ መሰረቱን የጣሉ የቤተክርስቲያን ቀኖናዎችን፣ ማህበራዊ አስተምሮዎችን እንዲሁም ይህ የካቶሊክ ቤተክርስቲያን ማህበራዊ አስተምሮ በተመለከተ በተለያዩ ጊዜያት የቤተክርስቲያን አባቶች የጻፏቸውን ሐዋርያዊ መልእክቶችንና ቃለ ምዕዳኖችን በመዳሰስ ነባራዊ የሆነውን የዓለማችንን የቤተክርስቲያናችንንና የአገራችንን ሁኔታ በዳሰሰና ከግምት ባስገባ መልኩ ወደ እናንተ አድማጮቻችን አሁን ማቅረብ እንጀምራለን። ይህ የካቶሊክ ቤተክርስቲያን ማህበራዊ አስተምሮ የተሰኘው ሳምንታዊ ዝግጅታችን ነው። ክቡራንና ክቡራት አድማጮቻችን፣ የካቶሊክ ቤተ ክርስቲያን ማኅበራዊ አስተምሮ አራት ዋና ዋና መርሆች መሠረት በማድረግ የቤተ ክርስቲያኗን አስተምሮ ማኅበራዊ ይዘት እንዲኖረው በማድረግ ይጀምራል። የካቶሊክ ቤተ ክርስቲያን ማኅበራዊ አስተምሮ መሠረታዊ መርሆች የሚባሉት ውስጥ በቀዳሚነት የሚጠቀሰው የሰው ልጅ ሰብአዊ ክብር የሚለውንና የጋራ ተጠቃሚነት የሚሉትን መርሆች በቅደም ተከተል በስፋት መቃኘታችን የሚታወስ ሲሆን በዛሬው ለዝግጅታችን ደግሞ ኅብረት የሚለውን ሦስተኛውን የካቶሊክ ቤተ ክርስቲያን ማኅበራዊ አስተምሮ መርህ እንመለከታለን። አብራችን በመሆን እንድትከታተሉን ከወዲሁ እንጋብዛለን። ኅብረት ወይም አንድነት ማለት ምን ማለት ነው? ኅብረት ወይም አንድነት ማለት ሌላውን ሰው እንደ ራሳችን አድርገን መመልከት ማለት ነው። እያንዳንዱ ሰው እንደየአቅሙ፣ እንደየችሎታው፣ እንደየክህሎቱና እንደየእውቀቱ በማኅበረሰብ ውስጥ ሊያበረክት የሚችለው የራሱ ድርሻ ስላለው በሚያበረክተው አስተዋጽኦ ላይ ብቻ በተመሠረተ መልኩ ሳይሆን ሰው ሰው በመሆኑ የተነሳ ብቻ ሰብአዊ ክብሩ ተጠብቆ ተገቢ ቦታ በማኅበረሰብ ውስጥ ተሰጥቶት የማኅበራዊ ሕይወት ተካፋይ ሊሆን ይገባል። በመጽሐፍ ቅዱሳችን ውስጥ በኦሪት ዘፍጥረት በምዕራፍ 2 ውስጥ እንደተጠቀሰው እግዚአብሔር የሰው ልጅ ብቻውን መሆን አይገባውም በማለት እንዲህ ይላል። ከዚህም በኋላ እግዚአብሔር አምላክ ሰው ብቻውን መሆን መልካም አይደለምና የሚስማማውን ረዳት አበጅለታለሁ በማለት ሔዋንን እንደፈጠረ እናገኛለን። ይህም ማለት እግዚአብሔር በኅብረት በአንድነት እንድንኖር እንደፈጠረን ያስረዳናል። የካቶሊክ ቤተ ክርስቲያን ማኅበራዊ አስተምሮን በተመለከተ በተዘጋጀው መዝገበ ቃል ውስጥ በቁጥር 192 ላይ ኅብረት የሚለውን የካቶሊክ ቤተ ክርስቲያን ማኅበራዊ አስተምሮ ሦስተኛ መርህ በተመለከተ በሰጠው ማብራሪያ እንደተጠቀሰው አንድነት ወይም ኅብረት የሚለው ቃል በተለየ መልኩ በሰው ልጅ ተፈጥሯዊ ባሕሪ ውስጥ የሚታየውን ጥምረት፣ የሁሉም ሰው ክብርና መብት እኩልነት፣ ግለሰቦችና ሕዝቦች በጋራ ቀጣይነት ባለው መልኩ ወደ አንድነት የሚራመዱበትን መንገድ ያመላክታል። በእያንዳንዱ ደረጃ ላይ በሚገኙ ግለሰቦችና ሕዝቦች መካከል ያለውን የመተማመን ጥምረት ከዚህ በፊት ታይቶ በማይታወቅ ሁኔታ በአሁኑ ወቅት በከፍተኛ ሁኔታ እየታየ የሚገኝ ሐቅ ነው። በኢንፎርሜሽን ቴክኖሎጂ አማካይነት የቀረቡትን አዳዲስ የመገናኛ ዘዴዎች፣ በኮምፒውተር ቴክኖሎጂ አማካይነት እየታዩ ያሉ እምርታዎች፣ ያልተለመዱ እድገቶች የንግድና የመረጃ ልውውጥን ጨምሮ ለመጀመሪያ ጊዜ የመገናኛ ብዙሃን የሰው ልጅ ታሪክ ከጀመረበት ጊዜ ጀምሮ ባልታየ ሁኔታ ቴክኒካዊ በሆነ መልኩ በከፍተኛ ርቀት ተለያይተው የሚገኙትን ሰዎችና እርስ በርሳቸው የማይተዋወቁ ሰዎችን ሳይቀር ግንኙነት እንዲመሰርቱ አድርጓል። በኢኮኖሚ ባደጉና ገና በማደግ ላይ ባሉ ሀገሮች መካከል የኑሮ ልዩነት መኖሩንና በተደጋጋሚ መስፋቱን፣ በበለጸጉና በማደግ ላይ ባሉ ሀገራት መካከል የኑሮ ልዩነት መኖሩን የሚታወቅ ሲሆን የካቶሊክ ቤተ ክርስቲያን ማኅበራዊ አስተምሮ ይህ በሕዝቦች መካከል ያለው የተጋነነ የኢኮኖሚ ልዩነት ከተቻለ ሙሉ በሙሉ እንዲቀረፍ፣ ካልተቻለ ደግሞ ቢያንስ ቢያንስ ልዩነቱ እንዲጠብ የራሷን አስተዋጽኦ በማድረግ ላይ ትገኛለች። በዚህ መሠረት የካቶሊክ ቤተ ክርስቲያን በዓለም አቀፍ ደረጃ ይሁን በአገር አቀፍ ደረጃ በተለይም ደግሞ በሀገራችን በኢትዮጵያ በተለያዩ የካቶሊክ ቤተ ክርስቲያን ተቋማት ውስጥ ተቀጥረው የሚሰሩ የበጎ አድራጎት ተግባር ተጠቃሚ የሆኑ ሰዎች ሁሉ ምንም አይነት ሃይማኖት፣ የዘር፣ የጾታ ልዩነት ሳይደረግባቸው በተቻለ አቅምና በተቻለ መጠን ሁሉም የሰው ልጆች የእግዚአብሔር ልጆች በመሆናቸው የተነሳ ኅብረታቸው ተጠብቆ ሁሉም በአንድነት ለሰላምና ለብልጽግና በኅብረት ይንቀሳቀሱ ዘንድ ቤተ ክርስቲያን የምታግዘውና በተግባር የምታሳየውም ከዚሁ ሐሳብ በመነጨ መልኩ ነው። በሰዎችና በሰዎች ፍላጎቶች መካከል ያለው ጠንካራ የሆነ ትስስር በጥንቃቄ በመመርመር አደገኛ ውጤቶችን ለማስቀረትና በዓለም አቀፍ ደረጃ የሚታዩትን ኢፍትሐዊ ድርጊቶችን በማጋለጥ ማኅበራዊ የሥነ ምግባር ዕቅዶችን በማውጣት በእኩልነት ላይ በተመሠረተ ተነሳሽነትና ጥብቅ ጥረት በማድረግ የሰው ልጆች ኅብረት ተጠብቆ እንዲሄድ ማድረግ ያስፈልጋል ብላ ታምናለች የካቶሊክ ቤተ ክርስቲያን። ኅብረት ወይም አንድነት የሚለው ቃል ማኅበራዊ መርህንና ሥነ ምግባራዊ በጎነትን ያመለክታል። በተጋነነ መልኩ በሰዎችና በሕዝቦች መካከል በሰፊው የሚታየው የተጋላጭነት ግንኙነት ወደ እውነተኛ ሕጋዊና ማኅበራዊ አንድነት ወደ ጠበቀ ግንኙነት መለወጥ ይኖርባቸዋል። ይህ በሁሉም የሰው ልጆች ግንኙነቶች ውስጥ ሊታይ የሚገባው ሥነ ምግባራዊ የሆነ ግዴታ ነው። ከዚህ አንጻር በአንድነት ውስጥ ሁለት ተጋላጭ ገጽታዎች ይስተዋላሉ። እነዚህም በማኅበራዊ መርህና በሥነ ምግባራዊ ተግባሮች ይገለጻሉ ማለት ነው። አንድነት ወይም ኅብረት የመፍጠር ሂደት የአንድን ተቋም የሥነ ምግባር ባሕሪ ጥንካሬን ያሳያል። በዚህ መርህ መሠረት በግለሰቦችና በሕዝቦች መካከል ያለው ግንኙነት ውስጥ እንቅፋት የሚደቅን ወይም የሚፈጥር ለኀጢአት የሚያጋልጥ አወቃቀር መወገድ ይኖርበታል ማለት ነው። ለኀጢአት የሚያጋልጥ አወቃቀር ፍጹማዊ በሆነ መልኩ በተገቢ ሁኔታ የሕግ ማሻሻያዎች፣ የገበያ ሥርዓቶችንና ሕገ መንግሥታዊ ሥርዓቶች በተገቢ ሁኔታ በማዋቀር የሕዝቡን አንድነትና ኅብረት ተጠብቆ እንዲቀጥል በማድረግ ጥብቅ የሆነ ትስስር መፍጠር የሚያስችሉ የትስስር ተቋማትን ማዋቀር ይኖርባቸዋል ማለት ነው። አንድነት ወይም ኅብረት እውነተኛ የሆነ የሥነ ምግባር ደንብ ነው እንጂ በበርካታ ሰዎች ላይ በአቅራቢያችንም ሆነ በሩቅ በሚኖሩ ሰዎች ላይ የዝቅተኝነት ስሜት ወይም የበላይነት ስሜት ለመፍጠር ታስቦ የተደረገ አይደለም። በተቃራኒው ራሱን ለጋራ ጥቅም ለመስጠት ቁርጠኛ በመሆን የሚያሳይ መርህ ነው። ያ ማለት ለሁሉም ሰውና ለእያንዳንዱ ሰው መልካም ነገር ጥብቅና መቆም ማለት ነው። ምክንያቱም ሁላችንም ለሁሉም ተጠያቂዎችና ኃላፊነት ስላለብን ነው። ኅብረት ወይም አንድነት መሠረታዊ የሆኑ ማኅበራዊ የሥነ ምግባር መርሆች ደረጃቸውን ጠብቀው እንዲጓዙ ስለሚያደርግ ነው። ኅብረት ወይም አንድነት የሚለው መርህ የጋራ ተጠቃሚነት ወደሚለው መርህ የሚያሸጋግረን መርህ ሲሆን ይህም መሠረቱን ያደረገው በቅዱስ ወንጌል ውስጥ እንደተጠቀሰው ባልንጀሮቻችንን ለመርዳት የምናሳየው ዝግጁነት፣ ሌሎችን ለመርዳት በማሰብ የራሳችንን ጥቅምና ፍላጎቶቻችንን መገደብ፣ ሌሎችን ከመጨቆን ይልቅ ራሳችንን ለሌሎች አገልግሎት ማዘጋጀት፣ ለራሳችን ጥቅም ሳይሆን ሌሎችን ለመጥቀም ራሳችንን ማዋል እንደሚገባን ያስተምረናል። የሰው ልጅ ሊያገለግልና ሕይወቱን ለብዙዎቹ በዛ አድርጎ ሊሰጥ መጣ እንጂ ሊገለገል አልመጣም ይለናል የማርቆስ ወንጌል ምዕራፍ 10 ቁጥር 42 እስከ 45 እንደተጠቀሰው። ክቡራንና ክቡራት አድማጮቻችን፣ ቀደም ሲል ያስደመጥናችሁ የካቶሊክ ማህበራዊ አስተምሮ የተሰኘውን በአባ መብራቱ ኃይለ ጊዮርጊስ የተዘጋጀውን ሳምንታዊ አስተምሮ ነበር። አብራችሁን በመሆን ስለተከታተላችሁን ከልብ እናመሰግናለን።
የተወደዳችሁ አድማጮቻችን፣ የዕለቱ ዝግጅታችን አሁን አበቃ። ጥያቄ ወይም ሂስ ካላችሁ የኢሜይል አድራሻችን amartig@vaticanradio.va ሲሆን በፌስቡክ አድራሻችን የቫቲካን ሬዲዮ የአማርኛ ክፍል ብላችሁ ከጻፋችሁልን መልእክቶቻችሁ ይደርሱናል። በሚቀጥለው ዝግጅታችን እስከምንገናኝ ደህና ቆዩን። ኢየሱስ ክርስቶስ ይባረክ። ላውዲቱር ኢየሱስ ክርስቶስ።